ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነሰልኝ እንደምን አመሻችሁ ቋርማችቻችን። ዛሬ ሰኞ የካቲት 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 20 ቀን 1182 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ለመላው ዓለም ጥቁር ሕዝብና በቀኝ ግዛት ለሚማቅቁ የእስያና የላቲን አሜሪካ ሕዝቦች ታላቅ ተስፋና መመኪያ የሆነው ታላቁ የአድዋ ድል 127ኛ ዓመት መታሰቢያ የፊታችን ሐሙስ ይከበራል። ይህንኑ ምክንያት በማድረግ
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በፕላቲን ጌታህሩ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በቀድሚያ ዜና።
የኢትዮጵያ ንጉሠ ነገሥት መንግሥት በዓለም የወርቅ መዝገብ ላይ ስማቸውን ስለጻፉት ገናና አጼ ምኒልክ ሕያው ታሪክ ማውሳት እንደሚገባ ተገለጠ። ዛሬ ከደረስንበት የዘመን ሮቦት ደረጃ ላይ ሆነን የቀድሞ አባቶቻችንን የስልጣኔ ፍቅርና ምኞት ምን ያህል እንደነበረ ሲታሰብ ለሀገራቸውና ለሕዝባቸው ሲሰሩ የነበረውን ድካም መስፈርቱን መረካት ያቅታል። እነዚህ መሰል ቀደምት አባቶቻችን ያን ጊዜ ሲመኙት የነበረው ህልውናቸው አሁን ሆኖ ሳይውት አፈር ትቢያ ሆኖ በቤተክርስቲያን ታዛ ወድቀው ቀርተዋል። ነገር ግን ስራቸው ሀያ ሆኖ ከመድር በላይ በታሪክ ሲዘከር ይኖራል። እንደ ሸክላ ድቄት ሆኖ የፈራረሰው አካላቸው ሲሆን አፈር የማያበላሸው ታሪካቸውን ስናገላብጥ የምናገኘው ምስክርነት ለመንፈሳችን ነጻነት፣ ለሀገራችን እድገት፣ ለዓለማችን ጽናት ይሰጠናል። ሰሞኑን ስለታላቁ የአድዋ የጦር መሪ የኢትዮጵያ ንጉሠ ነገሥት መንግሥት የነበሩት እምዬ ምኒልክን ማስታወስ ይገባል። ሆኖም ግን ተጸልፎ የማያልቅ ባህር የሆነ ታሪክ ያላቸውን እምዬ ምኒልክን የመሰለ ገናና ንጉሠ ነገሥት እንደዚህ ነበሩ ብሎ በአጭር አቀራረብ ለመግለጽ ድካሙ የሰሜን ያክል ይርቃል። የእምዬ ምኒልክ ታሪክ ብዛቱ በሕያው ላይ የፈሰሰውን ከዋክብት ከመቁጠር አይተናነስም። ለጊዜው ግን ነጋድራስ አፈወርቅ ገብረ ኢየሱስ፣ ደጃዝማች ከበደ ተሰማ፣ ዳኛቸው ወልደ ስላሴ፣ ተክለ ጻድቅ መኩሪያው፣ ጳውሎስ ምዮኞ በተራራቁ ዓመተ ምሕረቶች የጻፏቸውን ታሪክ መጻሕፍቶች በትዕግስትና በብቃት መፈተሽ ይገባል። የዛሬዎቹ የነገን ታሪክ ለማበላሸት ተረኛ ነን ብለው የሚንቀሳቀሱ ጠረዞችን ጀሮ ሳይሰጡ የአድዋን ታሪክ ከእምዬ ምኒልክና ከንግስቲቱ ጋር ማክበር እንደሚገባም ተገልጿል። ስለዚህ የካቲት 23 ታላቁ ንጉስ አጼ ምኒልክ የኢትዮጵያን ጥላቶች አድዋ ላይ ያንበረከከበት ዕለት ይታሰባል። ለዚህም ሰፊ ህዝባዊ ዝግጅት እንደሚያስፈልግም ተገልጿል። በአዲስ አበባ ዙሪያ ቤታቸው የፈረሰባቸው ዜጎች ለከፍተኛ እንግልት ተዳረጉ። ስሉልታ ከተማ ልዩ ስሙ ቀሬው የተሰኘው አካባቢ ነዋሪዎች ቤታቸው በወዲያ የፈረሰባቸው እንደሆነ ገልጸዋል። ማሮቹ መኖሪያ ቤታቸው ድንገት ስለሚፈርስባቸው ለከፍተኛ እንግልት መዳረጋቸው ተገልጿል። ቤቶቹ ያለምንም ማስጠንቀቂያ ድንገት በሌሊት ጭምር እየፈረሱ መሆኑን የሚናገሩት ማሮቹ አቃችን እንኳን ለማንሳት ጊዜ አልተሰጠንም ብለዋል። ቤቶቹን ማፍረስ ብቻም ሳይሆን የቤት ክዳን ቆርቆሮ በር ጭምር ታወስደው ለሽያጭ ያቀረባቸው መሆኑን ተናግረዋል። አሁን ላይ ቤት የፈረሰባቸው ዜጎች ጊዜያዊ ማረፊያ አጥተው ሜዳ ላይ እንደሚገኙ የገለጹ ነዋሪዎቹ ግማሾቹም ወደ ተለያዩ አካባቢዎች እየተሰደዱ ነው ተብሏል። በጻግብጄ ወረዳ በወሊድ ምክንያት 20 እናቶች መሞታቸው ተገለጸ። አበርገሌና ከጸገ ወረዳ የተፈናቀሉ ከ70ሺ በላይ ሰዎች ምንም አይነት ድጋፍ እየደረሳቸው አይደለም። በጻግብጄ ወረዳ በወሊድ ምክንያት 15 እናቶች 5 እናቶች ደግሞ ሳይገላገሉ በመሞታቸው 15 ህጻናት ወደ ሰቆጣ መጥተው መጠለያ ጣቢያ ላይ ተጠልለው እንደሚገኙ ተገልጿል። በወያኔ ስር በግዞት የሚገኙ የሀግምራ ያበርገሌና ጻግብጄ ወረዳ ነዋሪዎች ነፃ የሚወጡበትን የወሰን ያቅጣጫና ሌሎችንም ጉዳዮች ላይ ህዝብ እየመከረ ሲሆን የተለያዩ ውሳኔዎችን በማጽደቅ መጠናቀቁ የወጣው መረጃ አመላክቷል። ከዚህ በተጨማሪም ከአበርገሌና ከጻግብጄ ወረዳ የተፈናቀሉ ከ70ሺ በላይ የህብረተሰብ ክፍሎች ምንም አይነት ድጋፍ እየደረሳቸው ባለመሆኑ ለከፍተኛ ችግር መዳረጋቸውን ገልጸዋል። በቦረና የተከሰተው ድርቅ ከቀጠለ በቂ እርዳታና የቀጣይ ወቅት ዝናብ ካልዘነበ በስተቀር 1.7 ሚሊዮን ዜጎች ለምግብ እጥረት እንደሚጋለጡ ታወቀ። ለተከታታይ 5 ዓመታት በሁሉም የዝናብ ወቅቶች ዝናብ ባለማግኘቱ 3 ሚሊዮን የቀንድ ከብቶች መሞታቸውን 1.7 ሚሊዮን ዜጎች እንደሚኖርባት የሚነገረው ቦረና 800ሺ በላይ ዜጎች እርዳታ እንደሚሹ ተገልጿል። በዞኑ ከ5 ዓመት በታች የሆኑ 21637 ህጻናት ለምግብ እጥረት የተጋለጡ ሲሆን ከነዚህ ውስጥ 1 ሚሊዮን 18 የሚሆኑት የከፋ ደረጃ ላይ የሚገኙ ናቸው። በዞኑ 54457 ነፍሰ ጡር እናቶች ለምግብ እጥረት መጋለጣቸውን የከፋ ሁኔታ ውስጥ የሚገኙ ደግሞ 25338 መሆናቸው ታውቋል። የተከሰተውን ድርቅ በመገናኛ ብዙሃን እና በአገዛዙ ትኩረት እንዳልተሰጠው በዚህም ትልቅ ቅሬታ ውስጥ እንደገቡ ገልጸዋል። በዞኑ በድርቅ ምክንያት 3.3 ሚሊዮን የቀንድ ከብቶች መሞታቸውን 300ሺ ዜጎች ወይም 68ሺ አባወራዎች ከቀያቸው መፈናቀላቸው ተመላክቷል። የተቀሩት ከ800ሺ የሚልቁ ዜጎች አስቸኳይ የምግብ እርዳታ እንደሚፈልጉ ነገር ግን አገዛዙ ፊቱን አዞረባቸው የመጣውን በጀትም ያገዛዙ ካድሮች ለግል ጥቅማቸው በመዋላቸው ህብረተሰቡ ለልቂትና ለራብ እየተዳረገ ነው። የብፁዕ አቡነ ናትናኤል ሀገረ ስብከት በሆነው በነቀምቴ ቅዱስ ገብርኤል ገዳም በዛሬው ዕለት የቅዱስ ሲኖዶስን ትእዛዝ በሚቀበሉ ኦርቶዶክሳውያንና ህገወጡን ተሿሚ እንቀበላለን በሚሉ ከሌላ አካባቢ በመኪና ለሁከት እንዲመጡ በተደረጉ ሰዎች መካከል ውጥረት መከሰቱ ተገልጿል። የዚህ ዋና መሪ ተዋናይ ደግሞ ኦህዴድ መሆኑን በግልጽ ሊታይ ችሏል። ጉዳዩ የተከሰተው ነገ የሚታሰበውን በተለይ ወራዊና አመታዊ በዓላትን ምክንያት በማድረግ ህገወጥ ተሿሚ የሆነውን ደጋፊነን የሚሉ ወደ ገዳሙ እንገባለን በማለታቸውና በሰንበት ተማሪዎች ኦርቶዶክሳውያን ወጣቶችና የአካባቢው ምዕመናን ቅዱስ ሲኖዶስ የተወገዘ አካል በገዳሙ አይገባም በማለታቸው ነው። ውጥረቱን ለማርገብ የመከላከያ ሰራዊት የተገኘ ሲሆን የከተማው ከንቲባና ፖሊስ የተለያዩ ቅጥረኞች ደግሞ መፍትሄ እንዳይገኝ ይልቁንም ችግሩ እንዲባባስና እርስ በርስ እንዲጠፋፉ ቅድስት ቤተክርስቲያን እንድትመዘበርና ያለውን ገቢዋንና ሙዳየ ምጽዋቷን ደግሞ ጎርጉረው ገንዘቡን ለመብላት እያሰፈሰፉ እንደሆነ ተገልጿል። በአሁኑ ሰዓት የአካባቢ ምዕመናን ወጣቶችና የሰንበት ትምህርት ቤት ተማሪዎች ቅዱስ ገብርኤል ገዳም ቅጥር ግቢ ውስጥ በመሆን ቅድስት ቤተክርስቲያንን እየጠበቁ ይገኛል። ጥር 14 ቀን 2015 ዓ.ም ምረት በህገወጥ መንገድ በወሊሶ የተሾሙ 25 ኤጲስቆጶሳት በቅዱስ ሲኖዶስ መወገዛቸው እንዲሁም የፌደራል ከፍተኛ ፍርድ ቤት ወደ ቅዱስ ቤተክርስቲያን እንዳይገቡ ማገዱ የሚታወስ ነው። የዕለቱ ዜና በዚህ አበቃ።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታ ሁሩይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 1 በአጼ ምኒልክና በኢጣሊያ መንግስት መካከል በውጫሌ ስለተደረገው ውል ኮንት አንቶኔሊ ንጉስ ምኒልክ በአጼ ዮሐንስ ላይ እንዲነሱ ለማድረግ ከብዙ ዘመን ጀምሮ ሲጣጣር ነበርና አሁን በአጼ ዮሐንስ ሞት ሐሳቡ ሁሉ የሚቃናለት ስለመሰለው ንጉስ ምኒልክ በአምባሰል አውራጃ ውጫሌ በሚባል አገር ሰፍረው ሳሉ አስቀድሞ ያዘጋጀውን የውል ሐሳብ ይዞ ቀርቦ እንግዲህ የአጼ ዮሐንስ ነገር ከተጨረሰልን ከብዙ ዘመን ጀምሮ ልናደርገው አስበን የቆየነውን በሁለቱ መንግስቶች መካከል ጸንቶ የሚኖር የወዳጅነት ውል እንድንዋዋልና እንድንፈራረም ፈቃዶ ይሁንልኝ ብሎ ስላመለከታቸው በኢጣሊያ ቋንቋ የተጻፈውን ቃል በጥንቃቄ ሳይመረምሩ በኮንት አንቶኔሊና በአስተርጓሚው በግራዝማች ዮሴፍ ንጉሴ እምነት እሺ ብለው ከዚህ ቀጥሎ ያለውን ውል ተፈራረሙ። የኢጣሊያ ንጉስ ኡምበርቶ በስም መጀመሪያ የኢትዮጵያ ንጉሰ ነገስት ዳግማዊ ምኒልክ ዘኢትዮጵያ መንግስት ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ። የኢጣሊያ ንጉስ ኮንት አንቶኔሊን በኢጣሊያ መንግስት ዘውድ ኒሻን ኮማንዳቶሬ ተብሎ የተሾመ በአልዛርና በሞሪስ ኒሻን ካቫሊየሬ ተብሎ የተሾመ ተመርጦ እንደራሴ ሆኖ ወደ ንጉሰ ነገስት ምኒልክ ሙሉ ስልጣን ተቀብሎ የተላከ የተቀበለውንም ሙሉ ስልጣን በንጉሰ ነገስት ምኒልክ ፊት በእርግጥ የተቀበለ ስለሆነ ንጉሰ ነገስት ምኒልክ የኢትዮጵያን አልጋ የወረሱ እርሶ ስለሆኑ ይህን ከዚህ ቀጥሎ የተጻፈውን ውል ከኢትዮጵያ ንጉሰ ነገስት ምኒልክ ጋር ተዋዋል። መጀመሪያ ክፍል በኢጣሊያ ንጉስና በኢትዮጵያ ንጉሰ ነገስት መካከል በወራሾቻቸውና በህዝቦቻቸውም እነዚህንም በተጠጉ ህዝብ መካከል ሰላምና ፍቅር ሳይጎድ ለዘወትር ለልጅ ልጅ ይኖራል። ሁለተኛ ክፍል እነዚህ ሁለቱ አሁን የተዋዋሉት በየሀገራቸው በየምስለኔዎቻቸው ይነጋገራሉ። አንዱ ካንዱ ሀገር ቆንሲልም የቆንሲል ወኪልም መሾም ይቻላቸዋል። እነዚህ ሹሞች እንደ አውሮፓ ነገስታት ስርዓት መታፈርና መከበር አይጎድልባቸው። ሶስተኛ ክፍል በእነዚህ በሁለት ነገስታት ወሰን ጠብና ክርክር እንዳይነሳ በእውቅ የተመረጡ ከሁለቱ ወገኖች ሁለት ሽማግሌዎች ልከው በማይጠፋ ምልክት የግዛቱን ድንበር ይወስናሉ። ከድንበሩ ወዲህ የሚጨመሩት አገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መሃል ወሰን ይሆናል። ከራፋሊ ጀምሮ ሃላይና ሰገነይቲ አስመራ ሶስቱ የኢጣሊያ መንግስት መንደር ይሆናሉ። ዳግመኛ በቦገስ በኩል አዲንፋስና አዲዋንስ በኢጣሊያ ድንበር ውስጥ ይሆናሉ። ከአዲዋንስ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አራተኛ ክፍል የደብረ ቢዘን ገዳም ከነጉልቱ ከነርስቱ የኢትዮጵያ መንግስት እንደሆነ ይቀራል። የጦር አምባ መሆን ግን አይቻለውም። አምስተኛ ክፍል ከምጽዋ የሚወጣ የንግድ ዕቃ የሚገባም የንግድ ዕቃ ከ108 በገቢ ዕቃ እየተገመገመ በገቢ አንድ ጊዜ ይከፈላል። ስድስተኛ ክፍል የጦር መሳሪያ ንግድ በምጽዋና በኢትዮጵያ መካከል የሚመላለሰው ለንጉሠ ነገሥት ብቻ ይፈቀድሎታል። ሲያስመጡም ባለማህተም ደብዳቤውን ለኢጣሊያ ሹማምንት እየላኩ ያስመጣሉ። نفتونم يهازون سفر كامسوا جمرو اسكيتي بيادن بردرس يهيطاليا منغستو التادرج زبنيا هناو إشان يالو سراتنيا كفل ينزيخ يولدتو ولي عدرقو نغستات زيكوش ينقد اقات شونيزو عندو كاندو اگر مهيدن نامتاس إتشالات شوال بيامن قستونا بيور داو باللو شوم تقنت دس بلوات شو يمالالة تالو نگرگن كولدتون موغنوش يتور مساريا يازة بزوهونو كاندو دنبر وداندو دنبر متلالف تقل كلوال اندهم مالت عندو ياندون كبت انداي زرف بهلو نگر انداي نتاكا تقل كلوال سمنتانيا كفل يا إيطاليا سووش بإيجيبيا يا إيجيبيا سووش بإيطاليا يا إيطاليا منغس بميغزا واغر بيهونم ندان دولماد مقزات مشت مكرايت إيجالات شوال لتانيا كفل ينزيخ يولدتو نغسات زيغوش عندو كاندو واغر بيهت بهايمانو تاتشو ينورالو عصرانيا كفل የኢጣሊያ ሰውና የኢጣሊያ ሰው የተከፈሱ እንደሆን እነዚያ በመረጡት ዳኛ ለዚያውም ተያይዘው ምጽዋ ወርደው ይዳኛሉ። የኢትዮጵያና የኢጣሊያ ሰው የተጣላ እንደሆነ ግን የኢትዮጵያ መንግስት ወኪልና የኢጣሊያ የምጽዋሹም አንድነት ሆነው ይዳኛሉ። 11ኛ ክፍል የኢጣሊያ ሰው በኢትዮጵያ ይሞተ እንደሆነ የኢትዮጵያ ሰው በኢጣሊያ ሀገርና የኢጣሊያ መንግስት በሚገዛው ሀገር የሞተ እንደሆነ ከሟቹ መንግስት ወገን ገንዘቡን የሚቀበል ሰው እስኪመጣ ድረስ የሁለቱ ነገስታት ሹማምንት ገንዘቡን ጠብቀው ያስቀምጣሉ። 12ኛ ክፍል በማናቸውም ኃጢአት ተከሶ የተያዘ የኢጣሊያ ሰው በኢጣሊያ ሹማምንት ይዳኛል። ስለሆነ ግን ታላቅ ኃጢአት ሰርቶ የተገኘውን የኢጣሊያን ሰው ፈጥኖ ይዘው ለመጽዋሽ ማመንት መስጠት ነው። ደግሞ በኢጣሊያ መንግስት ግዛት የኢትዮጵያ ሰው ታላቅ ኃጢአት ሰርቶ የተገኘ እንደሆን በኢትዮጵያ ዳኛ ይዳኛሉ። 13ኛ ክፍል የኢትዮጵያ ንጉሠ ነገሥትና የኢጣሊያ ንጉሥ ብርቱ ኃጢአት የሰራ ሰው ካንዱ ግዛት ወደ አንዱ ግዛት ሸሽቶ ይሄደ እንደሆነ ሁለቱም እያሰሩ ይልካሉ። 14ኛ ክፍል የባሪያ ንግድ በክርስቲያን ሃይማኖት የተከለከለ ስለሆነ የኢትዮጵያ ንጉሠ ነገሥት በሚቻላቸው ነገር ሁሉ በአገራቸው ባሪያ እንዳይነገድ ይከለክላሉ። 15ኛ ክፍል ይህ አሁን የተጻፈው ውል ለኢትዮጵያ መንግሥት ሁሉ ውል ነው። 16ኛ ክፍል ይህ ውል በተደረገ ከአምስት ዓመት በኋላ ከሁለቱ መንግስት አንዳቸው ውል ለመጨመር ወይም ለመለወጥ የፈለጋቸው እንደሆነ ከአመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድ ውል ብቻ ማረም ማስተንከክ ይቻላቸዋል እንጂ ዛሬ የተለየውን የድንበር ወሰን ማፍረስ አይቻላቸውም። 17ኛ ክፍል የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። 18ኛ ክፍል የኢትዮጵያ ንጉሠ ነገሥት ከሌላ መንግስት ሰዎች ጋር የጥበብ የንግድ ነገር ለመዋዋል የፈለጉ እንደሆነ ከሁለቱም ውል አንድ እንደሆነ ለኢጣሊያ ሰው ይሰጡታል። 19ኛ ክፍል ይህ አሁን የተደረገው ውል በአማርኛና በኢጣሊያ ቋንቋ ትክክል ሆኖ ተገልብጦ ሲያበቃ የታመነ ምስክር ይሆናል። 20ኛ ክፍል ይህ አሁን የተጻፈው ውል ለሮማ ከተማ ፈጥኖ ይጠነቀቃል። ነገር ግን ይህን ውል ኮንት ፒየትሮ አንቶኒሊ በኢጣሊያ ንጉሥ ስም ከንጉሠ ነገሥት ምኒልክ ጋር ተዋውለው አትመው ጨርሰዋል። በሚያዝያ 25 ቀን 1881 ዓመተ ምህረት በውጫሌ ሰፈር ተጻፈ። በውጫሪ ላይ ከኮንስታንቲኖፕል ጋር ውሉን ተፈራርመው በቋና ላይ የሹምሽሩን ነገር ከጨረሱ በኋላ ወደ ሸዋ ተመልሰው በሐምሌ 9 ቀን እንጦጦ ከተማ ገቡ። ደርቡሽ ግን አጼ ምኒልክ ወደ ሸዋ መመለሳቸውን ስለሰማ በነሐሴ ወር እንደገና ወደ ጎንደር ወጥቶ ከቀድሞ አደጋ የተረፉትን ሽማግሌዎችን ሁሉ በሰይፍ ገደላቸው። ከነዚህም መካከል የጥቂቶቹን ስም እንጽፋለን። መምህር ወልደ ሚካኤል የሚባሉት የሐዲስ መጻሕፍት ስመጥሩ መምህር ነበሩና በጉባኤ ተቀምጠው ሲያስተምሩ ደርቡሽ መጣ ሲሉ ቢሰሙ ከእናንተ መካከል የፈራ ቢኖር ወጥቶ ይሽሽ ያልፈራ ግን ከኔ ጋር ይቆይ እያሉ ለደቀ መዛሙርቶቻቸው ሲናገሩ ወዲያው ደርቡሽ ሰይፉን መዞ ገብቶ በጉባኤው መካከል ቆመ። መምህር ወልደ ሚካኤልም ከሰባቱ ደቀ መዛሙርቶቻቸው ጋር ናምን በክርስቶስ አምላክነ እያሉ በሰማዕትነት አረፉ። ደግሞ አንጣጭ ፈንታ የሚባል ልጁን በክንዱ እንደታቀፈ ደርቡሽ መጣ ቢሉት ልጄ ሆይ መቼም ሞት አይቀርልንምና ዛሬውኑ እንወረደው እያለ የክርስቶስን ስም እየጠራ በሰማዕትነት አረፈ። ሶስተኛም አምሮ የሚባል ለጎንደር ባዕታ መርጌታ በድምጸ መልካምነቱና በዜማው እጅግ ስመጥሩ ነበር። ደርቡሽ በመጣ ጊዜ ሸሽቶ ካመለጠ በኋላ ሚስት ተማረከች ብለው ቢነግሩት እግዚአብሔር አንድ ያደረገውን ሰው አይለየውም ብሎ እንደገና ተመልሶ ወደ ደርቡሽ ሰፈር ገባ። በዚያም ሚስቱን አግኝቶ ከእርሷ ጋር ለባርነት ወደ መተማ ወረደ። ነገር ግን ትምህርቱ የዜማ ትምህርት ነበር እንጂ መጻሕፍትን ተምሮ የእግዚአብሔርን ትዕግስትና ኃይል አያውቅም ነበርና እግዚአብሔር እኔን ክርስቲያኑን በእስላም አሳልፎ መስጠቱ ከክርስቲያን እስላምን ቢወድ አይደለምን ብሎ ማዕተቡን በጥሶ ቁርአን ተምሮ የእስልምና ሃይማኖት መምህር ሆኖ ሊኖር በዚያው አረፈ። ለኦል ደጃዝማች መኮንን በአጼ ምኒልክ ተልከው ወደ ኢጣሊያ አገር ስለመሄዳቸው ኮንስታንቲኖፕል ከአጼ ምኒልክ ጋር በኖረበት ዘመን ሁሉ በአጼ ዮሐንስና በንጉስ ምኒልክ መካከል አንድነትና ፍቅር እንዳይሆን በሚቻለው ሁሉ ይጥር ነበርና አጼ ዮሐንስን በንጉስ ምኒልክ ላይ ለማስቆጣት ሲል አንድ መልእክተኛ ወደ ኢጣሊያ አገር እንዲልኩ እያለ ለንጉስ ምኒልክ እያመላለሰ ይመክራቸው ነበር። ንጉስ ምኒልክም ምክሩን ተከትለው መልእክተኛ ለመላክ ፈቃደኛ ሆነው ሳለ አጼ ዮሐንስን በመስጋት ሐሳባቸውን ሳይፈጽሙ ቆይተው ነበር። አሁን ግን የአጼ ዮሐንስ ነገር ሁሉ በሞት ስለተጠቃለለና የኢትዮጵያን መንግስት አደራድለው የመያዛቸውን እርግጠኝነት ካወቁት በኋላ ከመሳፍንቶቻቸውና ከመኳንንቶቻቸው መካከል ልዑል ደጃዝማች መኮንንን መርጠው ወደ ኢጣሊያ አገር ለመላክ ቁርጥ ሐሳብ አደረጉ። በኢትዮጵያ በቀድሞ ነገስታት ዘመን ወደ ውጭ አገር መልእክተኛ ለመላክ የታሰበ እንደሆን በሊቅነቱ የታወቀ ከቤተ ክህነት ወገን አንዳንድ ሰው እየተመረጠ ይላክ ነበር እንጂ ከመሳፍንትና ከመኳንንት ወገን ተልኮ አያውቅም። ይኸውም በአጼ ያዕቆብ ዘመን ወደ ሮሜ አቡነ ኒቆዲሞስ፣ በአጼ ልብነ ድንግል ዘመን ወደ ፖርቱጊዝ ጸጋ ዘአብ እንደተላኩት ነው። አንዳንድ ጊዜ ደግሞ ለንግድም ለሌላ ጉዳይም ወደ ኢትዮጵያ እየመጡ የሚኖሩ የውጭ አገር ሰዎች አይታጡም ነበርና ከነዚያ መካከል በንጉሱ ዘንድ በጣም የታወቀውና የተለመደው እየተመረጠ ይላክ ነበር። ይኸውም በአጼ ልብነ ድንግል ዘመን ማቴዎስ የሚባል የአርመን አገር ሰው፣ በአጼ ሰርሰ ድንግል ዘመን ጴጥሮስ የሚባል የስፓኒያ አገር ሰው እንደተላኩት ነው። አሁን ግን በአጼ ምኒልክ ዘመን ጥቂት ጥቂት የስልጣኔ ሥራ ስለተጀመረ የነጋሲነት ዘር ያላቸውን የአክስታቸውን የልዕልት ተናኘ ወርቅ ልጅ ልዑል ደጃዝማች መኮንንን መርተው በመላካቸው የኢጣሊያ መንግሥት የአጼ ምኒልክን የወዳጅነት መልእክት ከፋርጎ ገምቶት ነበር። ለኡል ደጃዝማች መኮንን የነጋሲ ተወላጅ በመሆናቸው ላይ ድሮዋ ኢንተርናሽናል የሚባለውን የዓለም መንግስታት የተስማሙበትን ደንብና ህግ ከውጭ ሀገር ሰዎች በመስማት ስለለመዱ በጣም የታወቁ ነበሩና አጼ ምኒልክ ማናቸውንም የውጭ ሀገር ጉዳይ በልዑል ደጃዝማች መኮንን በኩል እንዲጨረስ ያደርጉ ነበር። ይህም አደራረግ በዚያ ዘመን በአገራችን ስላልተለመደ ነው እንጂ የውጭ ጉዳይ ሚኒስትር እንደማለት ነው። ልዑል ደጃዝማች መኮንን በዲፕሎማቲክና በፖለቲካ ስራ በጣም የሰለጠኑ በጦርነትም ረገድ ስመጥር አርበኛ በመሆናቸው ላይ ለአጼ ምኒልክ በልዩ ታማኛቸው ነበሩ። ከኢትዮጵያ ሰዎችም አልፎ በውጭ አገር ሰዎች ዘንድ እጅግ የተመሰገኑ ነበሩ። የውጭ አገር ሰዎች የደጃዝማች መኮንንን ዕውቀትና ረቂቅ የሆነ ስራቸውን እያዩ ንጉሥ ምኒልክ ቢሞቱ እንኳ አልጋውን ለመውረስ የሚገባቸው ደጃዝማች መኮንን ናቸው እያሉ ይናገሩላቸው ነበር። ይህም ሁሉ ሲሆን የነጋሲ ተወላጅ ወይም የንጉሥ ባለሟል ነኝ በማለት በማንም ላይ ኩራትና ጠቢብ አልነበራቸውም። ወደ ኢጣሊያም አገር የተላኩት በዚህ ሁሉ ቀታቸውና ታማኝነታቸው ስለተመረጡ ነው። ተልከው ሲሄዱ የውጫሌን ውል የተረጎመው ግራዝማች ዮሴፍ ንጉሴ አስተርጓሚ ሆኖ ሂዶ ነበር። ከመኳንቶቻቸውም ወገን ተከትለው የሄዱት ቀኛዝማች ገነሜ፣ ቀኛዝማች ቆለጭ፣ ቀኛዝማች ተገኔ፣ ባላምባራስ አሰግድ፣ መምህር ወልደ ሚካኤል ነበሩ። ደጃዝማች መኮንንም ከሐረር ተነስተው ወደ ኢጣሊያ ዋና ከተማ ወደ ሮማ በደረሱ ጊዜ በታላቅ ማዕረግና ክብር ተቀበሏቸው። አጼ ምኒልክም ደጃዝማች መኮንንን በቃል ልኬዋለሁና ይነግሮታል የሚል የሰላምታ ደብዳቤ ብቻ ለግርማዊ የኢጣሊያ ንጉሥ ጽፈው ነበርና ልዑል ደጃዝማች መኮንን የሰላምታውን ደብዳቤ ካስረከቡ በኋላ በንጉሱ ፊት ቆመው በቃል የተላኩትን አራቱን ጉዳዮች በግራዝማች ዮሴፍ አስተርጓሚነት ተናገሩ። አንደኛው ጉዳይ የኢትዮጵያ መንግስትና የኢጣሊያ መንግስት ማናቸውንም ነገር ለመጠያየቅ ፍቅራቸው የተገለጠ እንዲሆን ነው። ሁለተኛው በኮንት አንቶኔሊ በፊትም በፍቅር የተደረገው ውል እንዲታደስ ነው። ሶስተኛው የኢትዮጵያና በአስመራ ያሉት የኢጣሊያ መኳንን ሁኔታ ሰላምና ፍቅር እንዲሆንና በውጫሌም የተደረገውን የድንበር ውል እንዲጠብቁ ነው። አራተኛው ጉዳይ የኢትዮጵያ ንጉሠ ነገሥት ከኢጣሊያ መንግስት ተስማምቶ ለአገሩ ጥቅም የሚሆነውን የንግድ ሥራ ከማስፋት በቀር ሌላ ሐሳብ እንደሌለው ለማረጋገጥ ነው። የኢጣሊያን ንጉሥ ደጃዝማች መኮንን የተናገሩትን ቃል ሰምተው ምላሹን አስበን ወደ አገሩ በሚመለሱበት ጊዜ እናስታውቃለን ብለው ለማረፊያ ወደ ተዘጋጀላቸው ስፍራ ሰደዷቸው። በሚመለሱበትም ጊዜ በነገሩ ሁሉ ተስማምተው በውሉም የሚጨመረው ተጨምሮ የሚታደሰውም ታድሶ ተፈራርመው ከሮማ ተነሱ። ነገር ግን ገና ወደ ኢትዮጵያ ሳይደርሱ በአስመራ ያለው ጀነራል ባልዴሳራ የሚባለው በውጫሌ በተፈረመው በሶስተኛው ክፍል የተጻፈው የወሰን ውል አፍርሶ ወደ መረብና ወደ ሙና ወደ በሰላም ወጥቶ የኢጣሊያንን ሰንደቅ ዓላማ አቆመበት። ይህንንም ማድረጉ አልበቃውምና አጼ ምኒልክን ለማስቆጣት ሲል ራስ መንገሻ በራስ አሉላ ረዳትነት ከእርሶ ጋር ተዋግተው በትግራይ በአባታቸው አልጋ ለመቀመጥ ጦር ያሰናዳሉ እያለ ወደ አጼ ምኒልክ ይልክ ጀመር። አጼ ምኒልክም ነገሩ እውነት መሆኑን ለመረዳት ሲሉ የራስ መንገሻን አኳኋን አሰልለው የራስ መንገሻ ሐሳብ ለአጼው ምኒልክ ታዛዥ ሆነው በኢትዮጵያ ጠላት እንዳይገባበት ከመከላከል በቀር ሌላ ሐሳብ እንደሌላቸው አውቀው ዝም አሉ። ጀነራል ባልዴሳራ ግን ፖለቲካው ሳይዝለት በመቅረቱ እጅግ አዘነ። ከዚህም በኋላ አጼ ምኒልክ ከቋና ተነስተው በደሴ አድርገው ሐምሌ 9 ቀን 1881 ዓ.ም ወደ እንጦጦ ከተማ ገቡ። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የልብነ ድንግል ዘር በመሆናቸው ከብዙ ዘመን ጀምሮ ሲመኙት የነበረውን የኢትዮጵያ ንጉሠ ነገሥትነት ስላገኙ እንደ ህጉ በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግሥት ለመቀባትና የንጉሠ ነገሥት ዘውድ ለመጫን ለሥርዓተ ንግሥ የሚያስፈልገው ሁሉ እንዲዘጋጅ አዘዙ። ሥርዓተ ንግሡም የሚፈጸምበት በጥቅምት 25 ቀን 1882 ዓ.ም በእንጦጦ መንበረ ፀሐይ በተባለ በእመቤታችን ቤተ ክርስቲያን እንዲሆን ተወስኖ ነበርና ጃንሆይ ዳግማዊ ምኒልክና እቴጌ ጣይቱ፣ ሊቀ ጳጳሱ አቡነ ማቴዎስ፣ እጨጌ ገብረ ሥላሴ፣ ሌሎችም መኳንንቱና ወይዛዝሩ ወደ ቤተ ክርስቲያን እየሄዱ አደሩ። ሊቃውንቱና መዘምራኑም እንደ ሥርዓቱ ለሥርዓተ ንግሥ የሚገባውን ጸሎት ሲጸልዩ አድረው 9 ሰዓት ሲሆን በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅብአ መንግሥት ተቀብተው የንጉሠ ነገሥትነት ዘውድ ጫኑ። ሥርዓተ ንግሡም ከተፈጸመ በኋላ ሊቀ ጳጳሱ አቡነ ማቴዎስ ገባሪ ሰናይ ሆነው ቀድሰው ሥጋ ወደሙ አቀበሏቸው። ከጠዋቱ 4 ሰዓት ሲሆን አጼ ምኒልክ ዘውድ እንደጫኑ ልብሰ መንግሥት እንደለበሱ በትረ መንግሥት እንደያዙ ራሶች በቀኝና በግራ ሊቀ መኳሶች በፊትና በኋላ ሆነው ካህናቱ ብሩክ አንተ ንጉሠ እስራኤል እያሉ አንድ ጊዜ ዑደት ከተደረገ በኋላ በዚያ በቅጥረ ግቢ ምንጣፍ ተነጥፎ ዙፋን ተዘርግቶ ነበርና በምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። በዚያን ጊዜም ትንሹም ትልቁም በአንድ ቃል ሺህ ዓመት ያንግሶ እያለ በእልልታና በደስታ ይመርቅ ጀመር። ቀጥሎም ዕዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለህ ወንጀለኛ ምሬሃለሁና ግባ የሚል አዋጅ አስነግረው በወርቅ ኮርቻና በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግሥት ጉዞ ተጀመረ። በስተፊትም ነጋሪቱ እየተጎሰመ እምቢልታውና መለከቱ እየተነፋ ሕዝቡ በቀኝ የሰሌን ቅጠል የዘንባባ ዝንጣፊ እየያዙ ሺህ ዓመት ያንግሶ እያሉ በእልልታና በደስታ ወደ ቤተ መንግሥት ደርሰው በዙፋን ሲቀመጡ 101 ጊዜ መድፍ ተተኮሰ። ከዚያም በኋላ ለመሳፍንቱና ለመኳንንቱ ለወታደሩና ለካህናቱ ትልቅ ግብዣ ተደርጎ ዋለ። ስለ እቴጌ ጣይቱ ዘውድ መጫን። በሰለጠነው ዓለም ንጉሥና ንግሥት ዘውድ የሚጭኑበት በቤተ ክርስቲያን በአንድ ቀን ነው። በኢትዮጵያ ግን አሁን አጼ ኃይለ ሥላሴ እስኪያድሱት ድረስ እንደ ልማድ ሆኖ ንጉሥ ቅባ መንግሥት በተቀባና ዘውድ በጫነ በሦስተኛው ቀን በቤተ መንግሥት ውስጥ ንጉሥ ለእቴጌይቱ ዘውድ ይጭንላት ነበር። ምክንያቱንም ስንመረምር የእቴጌይቱ ክብር ከንጉሡ ክብር እንዳይስተካከል ስለ ክብሯ ማነስ የተደረገ ይመስላል። በዚህም ልማድ አጼ ምኒልክ ቅብአ መንግሥት ተቀብተው ዘውድ በጫኑ በሦስተኛው ቀን በዚያው በተሰናዳው በሰፊው ዳስ ውስጥ የንጉሠ ነገሥቱ ዙፋን ተዘርግቶ ነበርና አጼ ምኒልክ በዙፋናቸው ሲቀመጡ እቴጌ ጣይቱም በስተቀኝ በተዘረጋው አነስተኛ ዙፋን ላይ ተቀመጡ። በዚያን ጊዜ ሊቀ ጳጳሱ አቡነ ማቴዎስ የእቴጌይቱን ዘውድ ከንጉሠ ነገሥቱ ተቀብለው በራሳቸው ላይ ጫኑላቸው። በዚህም ጊዜ ካህናቱ አክሊለ ተቀጺላ ታንሶሱ እያሉ በከበሮና በጸናጽል ሲያመሰግኑ መሳፍንቱና መኳንንቱ እየተነሱ በፊታቸው እየቀረቡ እጅ ነሱ። ቀጥሎም 51 ጊዜ መድፍ ተተኮሰ። በሰባተኛውም ቀን ለመምህር ገብረ ሥላሴ የእጨጌነት ሹመት ተደረገላቸውና የንግሥ በዓሉ ተጨረሰ። አጼ ምኒልክ ወደ ትግራይ ስለመሄዳቸው። አጼ ምኒልክ የንጉሠ ነገሥት ዘውድ ጭነው ኢትዮጵያን አደላድለው መያዛቸውን ከተረዱት በኋላ የኢትዮጵያ ባላገር አጼ ዮሐንስን የሚጠላበትን ነገር ሁሉ ያውቁት ነበርና አጼ ዮሐንስ እንኳን ሞቱ አጼ ምኒልክ እንኳን ነገሱ የሚባሉበትን ሥራ ሁሉ ባዋጅ አስተዋቆ አንደኛ አጼ ዮሐንስ የተጠሉበት ዋናው ነገር ባልተማሩ መነኮሳት ምክር እየተመሩ እስላሙን ፈላሻውን አረመኔውን ሳይማር እንዲያው በግድ ተጠመቀና ክርስቲያን ሆን እያሉ አዋጅ በመንገራቸውና አንጠመቅም ክርስቲያንም አንሆንም ያሉትን በሞትም በስደትም በእስራትም በልዩ ልዩ መከራና ስቃይም በመቅጣታቸው ነበር። አጼ ምኒልክ ግን ተምሮ በፈቃዱ ተጠምቆ ክርስቲያን ካልሆነ በቀር እንዳባቱ ሃይማኖት እንዲኖር እንጂ በግድ እንዳይጠመቅ አደረጉለት። ሁለተኛ አጼ ዮሐንስ የተጠሉበት ሌላ ዋናው ነገር ማንም ሰው በመሬቱ ላይ ትንባሆ እንዳይዘራና እንዳይጠጣ አዋጅ በመናገራቸውና በመሬቱ የዘራ መሬቱን ይነጠቃል፣ በአፉም የጎረሰ ከንፈሩን ይቆረጥ፣ ሱረትን በአፍንጫው የጠጣ አፍንጫውን ይፎነን በማለታቸው ነበር። አጼ ምኒልክ ግን ትንባሆ መጠጣት እንደ ጠላ እንደ ጠጅ ልማድ ነው እንጂ በመጽሐፍ የተከለከለ በነፍስም የሚያስኮንን አለመሆኑን አውቀው በትንባሆ ነገር ሰው ሁሉ እንደ ልማዱ እንዲኖር አደረጉለት። ሶስተኛ አጼ ዮሐንስ የተጠሉበት አንዱ ዋና ነገር ከአንዱ አገር ወደ አንዱ አገር ሲዘዋወሩ ለወታደራቸው ሁሉ ነፃነት እየሰጡ በየባላገሩ ቤት ተሰሪ እየሆነ እየገባ የባላገሩን እንጀራውን ወጡን ጠላውን ስጋውን ይህንንም የመሳሰለውን ሁሉ በግድ እንዲወስድበት ስላደረጉ ነበር። አንዳንዱማ የባላገሩን ሚስት በግድ እየያዘ በባሏ ፊት ያስነውራት ነበር ይባላል። አጼ ምኒልክ ግን ለኋላው ሁሉንም አስቀርልሃለሁ፣ አሁን ለጊዜው ግን ባላገር የሆንህ እንዳቅምህ እህል እያወጣ ለወታደር ቀለብ ስጥ እንጂ ወታደር በቤትህ አይግባብህ የሚል አዋጅ ነገሩለት። ይህንንም የመሰለውን አንዳንድ የከበደ ሸክም ከባላገሩ ጫንቃ ስላወረዱለት ደስ አለው። ከዚህም በኋላ ትግራይን በሙሉ ጠቅልለው ለራስ መንገሻ መስጠት ለኋላ ጉዳት የሚያመጣ መስሎ ስለታያቸው በትግራይ ሹምሽር ለማድረግ ሲሉ ለእንጦጦ ከተማ ጠባቂ ልዑል ራስ ዳርጌን ትተው በታህሳስ 9 ቀን 1882 ዓ.ም ወደ ትግራይ ተጓዙ። ሐውዜንም በደረሱ ጊዜ የትግራይን አውራጃ ከሶስት ከፍለው ሹምሽር አደረጉበት። አንደኛ በስተምስራቅ ያለውን አጋሜን ለደጃች ስዩም፣ በስተደቡብ ያለውን ዋናውን ከተማ መቀሌን ጨምረው ለራስ መንገሻ ዮሐንስ፣ ሶስተኛ በራስ መንገሻና በደጃዝማች ስዩም ግዛት መካከል ያለውን አድዋን ራስ መንገሻንና ደጃዝማች ስዩምን ኢጣሊያኖችንም እንዲጠባበቅ ብለው ለደጃዝማች መሸሻ ወርቄ ሰጡት። ከዚህም በኋላ ከብዙ ዘመን ጀምሮ ወደ ሸዋ መጥቶ አጼ ዮሐንስና አጼ ምኒልክ የሚለያዩበትን ሥራ ሲሰራ የሚኖር ኮንት አንቶኔሊ አጼ ምኒልክ ወደ ትግራይ መሄዳቸውን ስለሰማ ተከታትሎ እስከ ሐውዜን ሲመጣ አመጣጡ ለወዳጅነት ጉዳይ አለመሆኑን አውቀዋልና ፊት ነሱት እንጂ እንደ ጥንቱ በማዕረግና በክብር አልተቀበሉትም። ይልቁንም በውጫሌ ከሱ ጋር ከተዋዋሉት ውል በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ መሆኑን ተረድተውት ነበርና በዚህ ሁሉ ነገር ኮንት አንቶኔሊን በመልካም ዓይን አላዩትም ነበር። ቢሆንም ጥቅሙን የሚፈልግ ሰው መታገስ የሚገባው መሆኑ የታወቀ ነውና ኮንት አንቶኔሊ አጼ ምኒልክ እሱን አለመውደዳቸውን እያወቀ እንዳላወቀ መስሎ በተጓዙበት ስፍራ ሁሉ አንድም ጊዜ እንኳ ሳይለይ ይጓዝ ነበር። ልዑል ደጃዝማች መኮንንም የተላኩበትን ጉዳይ ለኢጣሊያ ንጉሥ አድርሰው ከኢጣሊያ ሲመለሱ ከናፖሊ ወደ ኢየሩሳሌም የባህር ጠረፍ ወደ ያፋ የሚሄድ መርከብ ተሳፍረው ያፋ ሲደርሱ በምድር ባቡር ወደ ኢየሩሳሌም ሄዱ። በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት በታላቅ ክብር ተቀብለው የተቀደሱትን ስፍራዎች ሁሉ ካሳዩአቸው በኋላ በአርባቱ እንስሳ በሚባለው በኢትዮጵያ ቤተ ክርስቲያን ሥጋ ወደሙ ተቀብለው እንደገና ወደ ያፋ ተመልሰው ወደ ምጽዋ የሚሄድ መርከብ ተሳፈሩ። ከምጽዋ በግስጋሴ መጥተው መቀሌ ላይ ከአጼ ምኒልክ ጋር ተገናኝተው ለተላኩበት ጉዳይ ከንጉሥ ኡምቤርቶ የተላኩትን ምላሽ እያስረዱ ተናገሩ። ከዚህም በኋላ አጼ ምኒልክ ወደ ሸዋ የሚመጡበት ጊዜ ደርሶ ነበርና በወሎ ዋና ከተማ በደሴ ሲደርሱ ለደጃዝማች መኮንን የራስ ወርቅ ሰጥተው በራስነት ማዕረግ ስለሾሟቸው ይገባዋል ይገባዋል ተባለላቸው። አጼ ምኒልክም ከጥቂት ሳምንት በኋላ ወደ እንጦጦ ከተማ ሲገቡ ለወል ራስ መኮንን ክረምቱን ከርመው በጥቢው ወደ ሐረር ወረዱ። አጼ ምኒልክ በ1882 ዓመተ ምህረት ወደ ትግራይ ደርሰውና ሹምሽር አድርገው ወደ ሸዋ ከተመለሱ በኋላ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ታርሞ እንዲታደስ ቢሆን ይሻላል እያሉ አሳባቸውን ለኮንት አንቶኔሊ ይነግሩ ነበር። እርሱ ግን አሳባቸውን የተቀበለ ለመምሰል የኢጣሊያን መንግስት ይህን ቃል ታርሞ በታደሰ ፈቃዱ ነው እያለ የማታለል ቃል ከነገራቸው በኋላ ሚስጥሩ ያልተገለጠ አንዳንድ ምክንያት እየፈለገና እየፈጸረም ስላስቀረባቸው እጅግ ተናደዱ። በውጫሌ ላይ በኢትዮጵያ ንጉሠ ነገሥትና በኢጣሊያ መንግስት መካከል የተደረገውን ውል ከጣሊያንኛ ወደ አማርኛ ቋንቋ የተረጎመው በፊት በአስመራ በካቶሊክ ሚስዮን ቤት እየተማረ ያደገ በኋላ ግን ለአጼ ምኒልክ ሎሌ የሆነ ግራዝማች ዮሴፍ የሚባለው ነበር። በውሉም በ17ኛው ክፍል በኢጣሊያንኛ ቋንቋ የተጻፈው የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግስት በኩል ለመላላክ ፈቅደዋል ይል ነበር። ግራዝማች ዮሴፍ ግን አጼ ምኒልክን በመፍራት ይሁን ወይም የኢጣሊያንኛ ቋንቋ አጥርቶ ባለማወቁ ምክንያቱ አልታወቀም እንጂ ወደ አማርኛ ቋንቋ ሲተረጉም የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግስት አጋዥነት ለመላላክ ይችላሉ ብሎ ተርጉሞት ነበርና አጼ ምኒልክ ለጊዜው ጉዳያቸውን ሁሉ ያውም ግዴታ ሳይኖርባቸው ቢፈቅዱ በኢጣሊያ መንግስት አጋዥነት ይልካሉ ማለቱ መስሏቸው ነበር እንጂ የኢጣሊያ ጥገኝነት መሆኑን አላወቁም ነበር። በኋላ ግን አንዳንድ የውጭ አገር ወዳጆቻቸው የዚህ ትርጓሜው ኢትዮጵያ የኢጣሊያ ጥገኛ ነች ማለት ነው እያሉ ስለነገሯቸው ይህ 17ኛው ክፍል እንዲሰረዝ መላልሰው ቢጠይቁ የማይሆንላቸው ሆነ። ይህም በውሉ በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ ዋና ነገር መሆኑ ከታወቀ በኋላ በውጭ በየአደባባዩ በውስጥም በቤተ መንግስቱ ትልቁም ትንሹም ነገሩን እያነሳ ይነጋገረው ነበርና እቴጌ ጣይቱ በነገሩ ስለተናደዱና ስላዘኑ ከኮንት አንቶኔሊ ጋር ክርክሩ በልፍኝ በፊታቸው እንዲሆን ከአጼ ምኒልክ አስፈቀዱ። ኮንት አንቶኔሊም ወደ እልፍኝ ድረስ እየተጠራ እየገባ ብዙ ክርክር ከተደረገ በኋላ ለ17ኛው የውሉ ክፍል ለውጥ የሚሆን ሌላ የውል ሐሳብ እንዲያቀርብ ተስማምተው ተለያዩ። በማግስቱም ከዚህ ቀጥሎ ያለውን የውል ሐሳብ ጽፎ አቀረበ። ይኸውም የኢትዮጵያ ንጉሠ ነገሥት ከመሬቱ አንድ ክፍል ወይም በ17ኛው የውል ክፍል የተባለውን ጥገኝነት ለሌላ ለውጭ አገር መንግስታት እንዳይሰጥ ግዴታ የገባ እንደሆነ 17ኛውን ክፍል ለመለወጥ ይቻላል የሚል ነበር። በዚያም ጊዜም አጼ ምኒልክና ልዑል ራስ መኮንን ጥንት አንቶኔሊ ያቀረበው የውል ሐሳብ መልካም መስሎ ታይቷቸው ነበርና በዚሁ ለመስማማት ፈለጉ። እቴጌ ጣይቱ ግን እኛ ባለፈው ውል ስንጸጸት አሁን እንደገና ከመሬታችን ክፍል ወይም ጥገኝነትን ለሌላ ለውጭ አገር መንግስት ለመስጠት ፈቃድ የለንም። ነገር ግን ብንሰጥም ባንሰጥም በእኛው ፈቃድ ብቻ ይሆናል እንጂ ኮንት አንቶኔሊ ሊጠይቀን አይገባውም። እኛም ለዚህ ነገር ግዴታ መግባት አስፈልገንምና ይቃል በውል ውስጥ ሲገባ አይታየኝም ብለው አሳባቸውን ገልጠው ተናገሩ። ኮንስታንቲኔሊም እቴጌ በተናገሩት ነገር እጅግ ስለተቆጣ የውሉን አሳብ እቴጌ ጽፈው ያቅርቡ እናየዋለን ብሎ የድፍረት ቃል ተናገራቸው። እቴጌም እሺ መልካም ነው እኛም እንጽፋለን አንተም ሌላ ጻፍና አምጣ ብለው ተለያዩ። በማግስቱም እቴጌይቱ በውጫሌ ውል በ17ኛው የውሉ ክፍል የተጻፈው ቃል በጭራሽ ተፍቆ ቀጥቷል የሚል ቃል ብቻ ጽፈው ቢያቀርቡለት በ17ኛው ክፍል ለውጥ ለኢጣሊያ መንግስት ጥቅም የሚሆን ሌላ ቃል ካልተጨመረበት የፊተኛው ውል እንደጸና ይቆያል እንጂ አይለወጥም ብሎ ተቆጥቶ ወጣ። ወደ ቤቱም ከገባ በኋላ አጼ ምኒልክ ስልጣናቸውን ሁሉ ለሴት ለቀው ያላግጡብናል እያለ ለባልንጀሮቹ ነገራቸው። ወደ ሮማ ከተመለሰ በኋላ ግን የእቴጌ ጣይቱን ብርታትና እውቀት እያመሰገነ እቴጌ ጣይቱ ባይኖሩ አጼ ምኒልክ ንጉሠ ነገሥት ለመሆን ብዙ ችግር ሳያገኛቸው አይቀርም እያለ ለየወዳጆቹ ሲናገር ነበር ይባላል። በዚያን ጊዜ ለአጼ ምኒልክና ለልዑል ራስ መኮንን የታያቸው በዚህ ምክንያት ጦርነት እንዳይደረግና የክርስቲያን ደም እንዳይፈስ ጥገኝነቱ ከቀረልን ለሌላ መንግስት አንሰጥም ብለን ብንዋዋል ጉዳት አይደለም ማለት ነበር። ለእቴጌ ጣይቱ የታያቸው ኮንስታንቲኔሊ እንዳቀረበው አሳብ ብንዋዋል በአገራችን የፈቀድነውን ካልሰራን ያው ነፃነትን ማጣት ነው ማለት ነበር። ማናቸውም ቢሆን ስምምነት ሳይደረግ ኮንስታንቲኔሊ ወደ ኢጣሊያ ሀገር ተመልሶ ሄደ። ጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉሥ ምኒልክ የረዱትን እርዳታ ያውቃሉና ንጉሥ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በፊት በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኢምፔርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስለሐሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ብቻ ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሂደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛው ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል። ስለ ራስ መንገሻና ስለ ጣሊያኖች የወዳጅነት ውል ኢጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እርሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌው ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስላሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሄደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛ ውል፣ ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል። ሁለተኛ ውል፣ ራስ መንገሻ የኢጣሊያን መንግስት የሚጠላ ጠላቱ ነው፣ የኢጣሊያ መንግስትን የሚወድ ወዳጁ ነው። የኢጣሊያ መንግስት ይወደዋልና ያከብረዋል። የኢጣሊያ መንግስት ባለሙሉ ስልጣን እንደመሆኑ ያውቀዋል። ደግሞ በሐማሴን የሚቀመጥ እንደራሴ ጉቨርኒየር እንደመሆኑ ያውቀዋል። የኢጣሊያን መንግስት የሚያሳዝን ምንም ትንሽ ነገር ስንኳ እንዳያደርግ ብሏል። ሶስተኛ ውል፣ ራስ መንገሻና ጀነራል ጋንዶልፊ በዚህ ውል ተስማምተው ሁለት እጃቸውን በአንድነት ዘርግተው በመስቀልና በወንጌል ላይ ጭነው ተማምለዋል። አራተኛ ውል፣ ከእንግዲህ ወዲህ በትግሬ ሰዎችና በኢጣሊያ ሰዎች መካከል ሰላምና ፍቅር ሆኗል። ከዚህም በቀር ሌላ የሚዋዋሉበት ነገር የለም። መረብ ላይ ህዳር 29 ቀን 1884 ዓመተ ምህረት። በዚያንም ወራት አጼ ምኒልክ የቀኙንም የግራውንም ለማዳመጥ ደሴ ላይ ቆይተው ነበርና በዚያው ሳሉ ራስ መንገሻ ከኢጣሊያኖች ጋር ይላላካሉ ማለትን ቢሰሙ እርግጡን ለማወቅ ሲሉ እስከ ደሴ መጥተህ ማናቸውንም ጉዳይ ተነጋግረን ትመለሳለህ ብለው ቢልኩባቸው ለጊዜው ያህል እሺ እመጣለሁ የሚል ምላሽ ሰጥተው ነበርና ከትግራይ የሚነሱበትና ደሴ የሚገቡበት ቀን እየተቆጠረ ይጠበቅ ነበር። ለራስ መንገሻና ለትግራይ መኳንንትም የሚሆነው ልዩ ልዩ ሽልማት በብዙ ይሰናዳ ነበር። ጣሊያኖች አጼ ምኒልክ ልጃቸውን ወይዘሮ ሸዋረጋን ለራስ መንገሻ ሊድሩላቸው ነው እያሉ ያስወሩ ነበር። በአንድ ወገንም ደግሞ አሁን ከኛ ጋር የወዳጅነት ውል መዋዋሉ የታወቀ እንደሆነ ወደ ደሴ ሲደርሱ መታሰሩ አይቀርም እያሉ ያስፈራሯቸው ነበርና ይህን ምክንያት አድርገው ወደ ደሴ ሳይመጡ ቀሩ። አጤ ምኒልክም ራስ መንገሻ በርግጥም ከጣሊያኖች ጋር የወዳጅነት ውል ተዋውለዋል ማለትን ሰምተው ነበርና ወደ ደሴ ሳይመጡ በመቅረታቸው እርግጡን ስላገኙት እርሳቸው ከጣሊያኖች ጋር ሆነው በአጼ ዮሐንስ ላይ የሰሩትን ሥራ ሁሉ ያውቃሉና ራስ መንገሻም ብድር ለመመለስ ሲል ከጣሊያኖች ጋር ሆኖ ሳያስቸግረኝ አይቀርም በማለት በጣም አዘኑ። ከዚህ በኋላ ልጃቸውን ወይዘሮ ሸዋረጋን ለራስ ሚካኤል ብረው ለትግራይ መኳንንት የተሰናዳውን ሽልማት ለወሎ መኳንንት ሸልመው ወደ ሸዋ ተመለሱ። በዚህም ወራት የበጌንድሩ ገዥ ራስ ዘውዴ ስለሸፈተ ራስ ወሌ ታዘው ሄደው ድል አድርገው ይዘውት ነበርና አጼ ምኒልክ ደሴ ላይ ሰንብተው ያገኙት ደስታ ይህ ብቻ ነበር። ወደ ሸዋም ስለተመለሱ በዚያ ዘመን በሁለትና በሶስት ቀን ብቻ የሚገድል የንፋስ ደዌ የሚባል በሽታ ተነስቶ ነበርና አጼ ምኒልክ አዲስ አበባ ለቀው ወደ እንጦጦ ከዚያም ወደ አንኮበር ሸሽተው ቢሄዱም በሽታውም እየተከታተለ ብዙ ሰዎች ሞቱባቸው። ነገር ግን ሰው ሁሉ ከአንዱ ስፍራ ወደ አንዱ ስፍራ እንዳይተላለፍ አስከልክለው ነበርና በሽታው እየበረደ ይሄድ ጀመር። ከዚህም በኋላ ክረምቱን በዚያው ባንኮበር ከርመው መስከረም 11 ቀን 1885 ዓ.ም ካንኮበር ተነስተው መስከረም 23 ቀን እንጦጦ ከተማ ገቡ። ቢሆንም የነፋስ ደዌ ወይም ኮሌራ በረደ ሲባል ሌላ የነገር ደዌ ተነስቶ ደጃዝማች መሸሻ ወርቄና አለቃ አድማሱ ሌሎችም መኳንንቶችና የእልፍኝ አሽከሮች በአንድነት አጼ ምኒልክን ገለው የመረድ አዝማች ኃይሌን ልጅ ፊታውራሪ ጉልላቴን ለማንገስ ሲያሴሩ ተገኝተው ነበርና እየተያዙ ቢመረመሩ አሁን ለመግደል መክረናል እያሉ በቃላቸው ስላመኑ የሞት ፍርዱን በእስራት ለውጠውላቸው ፊታውራሪ ጉልላቴ ወደ ሉል ራስ ዳርጌ፣ ደጃዝማች መሸሻ ወርቄ ወደ ደጃዝማች ወልደ ጊዮርጊስ፣ አለቃ አድማሱ ወደ ደጃች ወልዴ እየሄዱ በግዞት ቤት ተቀመጡ። አጼ ምኒልክን ከደርብ ላይ ገፍቶ ለመጣልና ለመግደል ተዘጋጅቶ የነበረው የልፍኝ አሽከራቸው ልጅ አበበ ግን እጅና እግሩ ተቆረጠ።
Yeah, the board, the lamp, the one, Africa. ነው።